ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬን ረቡዕ ነሐሴ 27 2007 ዓ.ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። ሲድራክ ፍራንክሊን በቴክኒክ መሳሪያዎቹ ላይ ይገኛል። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታ እየታሰማናለች።
ጤና ስጥልኝ፣ እንደምናመሻችሁ። ደምሳሹ ወይም ደ ተርሚኔተር በሚል ቅጽል ስም የሚታወቀው የቀድሞ የኮንጎ የአማጽያን መሪ የጦርነት ወንጀልና በሰብና ላይ የሚፈጸም ወንጀል አላደረስኩም ሲል የተመሰረተበትን ክስ ማስተባበሉ ተሰማ። ቦስኮ እንታንጋዳ በዛሬው ዕለት በሄጉ የዓለም አቀፍ ወንጀል ፍርድ ቤት ችሎት ፊት በፍርድ ሂደቱ የመጀመሪያ ዕለት ነው ይህንን ቃል የሰጠው። እንታንጋዳ እንደ አውሮፓውያን አቆጣጠር በ2002ና በ2003 ዓመተ ምህረት በምስራቅ ኮንጎ ዲሞክራሲያዊት ሪፑብሊክ እርሱና የሽምቅ ተዋጊው የኮንጎ አርበኞች አንድነት ቡድኑ በተፈጸሙ ጭካኔ የተመላባቸው አድራጎቶች ተጠያቂ ነው ሲሉ አቃቢያነ ሕግ ከሰውታል። ግድያ፣ አስገድዶ መድፈር፣ በወሲብ ባርነት ሰዎችን መያዝ፣ ልጆችን ለተዋጊነት መመልመልና ሕዝብን አስገድዶ ከመኖሪያ ማፈናቀልን ጨምሮ 13 የጦርነት ወንጀልና 5 በሰብና ላይ የተፈጸመ ወንጀል ክስ ነው የተመሰረተበት። ሃንጋሪ ዋና ከተማ ቡዳፔሽት በሚገኘው ዋናው የባቡር ጣቢያ ቢያንስ 2000 የሚሆኑ ፍልሰተኞች አሁንም እንደተኮለኮሉ ናቸው። ትናንት የሀገሪቱ ባለስልጣናት ወደ ጀርመንና ኦስትሪያ በሚሄዱ ባቡሮች ላይ ለመሳፈር የሞከሩትን ፍልሰተኞች የአውሮፓ ህብረት የይለፍ ሰነድ ወይም ቪዛ ሳትይዙ መሄድ አትችሉም ብለው በድንገት እንደከለከሏቸውና እንዳስወጧቸው ይታወሳል። ሰኞ ዕለት የሃንጋሪ ባለስልጣናት ለሳምንታት ደጅ ፈሰው የነበሩትን ፍልሰተኞች ቪዛ ሳይጠይቁ ባቡር ላይ እየተሳፈሩ እንዲሄዱ ሲፈቅዱ የነበረ ሲሆን ትናንት ግን በድንገት ነው ክልከላውን የጀመሩት። የአውሮፓ ህብረት ደንቦችን ለማክበር ብለን ነው ይላሉ ባለስልጣናቱ። የየመን መንግስት ኃይሎችና ሁቲዎቹ ተዋጊዎች በደቡቧ አደን ከተማ በእስር ላይ የሚገኙትን ሰዎች በሰብአዊነት እንዲይዟቸውና የበደልና የጥቃት አድራጎት የሚፈጽሙባቸውን እንዲቀጡ ሂዩማን ራይትስ ዋች ጥሪ አሰማ። አደን ከተማን ሁቲዎቹ ባለፈው መጋቢት ወር ተቆጣጥረዋት የነበረ ሲሆን በስደት ላይ የሚገኙት የፕሬዚደንት አብዱራቡ ማንሱር ሃዲ ታማኝ ተዋጊዎች ለወራት ተዋግተው መልሰው ይዘዋታል። ሂዩማን ራይትስ ዋች እንዳለው የፕሬዚደንቱ ታማኝ ኃይሎች 255 የሚሆኑ ሁቲ ተዋጊዎችን ኤደን ዙሪያ ባሉ ካምፖች አስረዋል። ካለፈው መጋቢት ወር ወዲህ ወደ 7 የሚሆኑትን እስረኞች ገለዋቸዋል ብሏል። የት ቦታ እንደታሰሩ የማይታወቁም እንዳሉ ሂዩማን ራይትስ ዋች ጠቅሷል። ሌሎቹም በከባድ የስቃይ አያያዝ ላይ ያሉ መሆኑን የሰብአዊ መብት ድርጅቱ ጨምሮ አስታውቋል። በመጨረሻም ዛሬ ኢራቅ ዋና ከተማ ባግዳድ ውስጥ የወታደር መለዮ ልብስ የለበሱ ታጣቂዎች 18 ቱርካውያን ሰራተኞችን ጠልፈው መውሰዳቸው ተነገረ። የተጠለፉት ሰራተኞች ሰሜን ምስራቅ ባግዳድ ውስጥ በአብዛኛው ሺያዎች በሚኖሩበት ሀቢቢያ ቀበሌ የእግር ኳስ ስቴዲየም ግንባታ ለሚያካሄድ ኩባንያ ተቀጣሪ እንደነበሩ ታውቋል። ታጣቂዎቹ ከሌሊቱ 9 ሰዓት ላይ በር ሰብረው ዘቦቹን ትጥቅ ካስፈቱ በኋላ ነው ሰራተኞቹን ይዘው የሄዱት ተብሏል። የጠላፊዎቹ ማንነትም ሆነ የጠለፋው ምክንያት አልታወቀም። የቱርክ ምክትል ጠቅላይ ሚኒስትር ኑርሞን ካርቱሙሉስ ከኢራቅ ባለስልጣናት ጋር ስለ ጉዳዩ እየተነጋገርን ነው ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
Thank you. አመሰግናለሁ ቆንጅት። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን እንደገና ጠብቁን። ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፈላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው ክቡራትና ክቡራን እያደመጣችሁ ያላችሁት። አሁን ወደ መጀመሪያው ቅንብር እናልፋለን። የወቅቱ የፖለቲካ ጉዳይ ትንታኔ ነው። አቶ ኃይለማርያም ደሳለኝን በሊቀመንበርነት አቶ ደመቀ መኮንንን ምክትላቸው አድርጎ በድጋሚ የመረጠውና ከትናንት በስቲያ የተጠናቀቀው 10ኛው የኢህአደግ ጉባኤ ነው የትንታኔው ትኩረት ያደረገበት የውይይት ርዕስ። በጉባኤው ጭብጦች ይዘትና ፋይዳ፣ በጠቅላይ ሚኒስትሩ ንግግሮችና በተቃዋሚዎች ምላሽ ላይ የተዘጋጀው ቅንብር ጉባኤው ለአገሪቱ አንገብጋቢ ጉዳዮች የሰጠውን ምላሽም ይመረምራል። ሙያዊ ትንታኔውን የሰጡን አቶ ሰይፈ ኃይሉ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል ተባባሪ ፕሮፌሰር ናቸው። አሉላ ከበደን ያነጋገራቸው የትንታኔው ሁለተኛና የመጨረሻ ክፍል ይቀጥላል።
አቶ ኃይለማርያም ደሳለኝ በመክፈቻ ያሰሙትን አንድ ሌላ ንግግር እንስማ።
መራጩ ሕዝብ ሊመራውና ሊያገለግለው የሚችለውን ፓርቲ በባዶ የተስፋ ቃል ብቻ ሊሸነግለው ከሚፈልገው ፓርቲ የለየበት በሳል ውሳኔ ያስተላለፈበትም ነበር። ከሁሉም በላይ በሀገራችን መገንባት የተጀመረው የልማታዊና ዲሞክራሲያዊ ስርዓት አሸናፊ ሆኖ የወጣበት በመሆኑ የህዳሴ ጉዟችንን በአስተማማኝ ሁኔታ ለማስቀጠል ያስቻለ የህዝብ ውሳኔ ነበር። በሌላ በኩል ደግሞ የጥላቻና የቂም በቀል የዜሮ ድምር ፖለቲካ እየከሰመ ሄዶ የተረጋጋ የመድረክ ፓርቲ ዲሞክራሲ ስርዓት እንዲገነባ ከ2002 ምርጫ ቀጥሎ ዳግም መሰረቱን ያጠናከረ በሳልና በአርቆ አስተዋይነት የተሰጠ የህዝብ ውሳኔ ነው።
አቶ ሰይፈ እንደ ተከታተሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ የተካሄደውን ብሔራዊ ምርጫ ነው ዋቢ ያደረጉት። ያን ምርጫ ተከትሎ የተደረገ ጉባኤ የህዝቡን ይሁንታ ማግኘት ብቻ ሳይሆን የዜሮ ድምር ፖለቲካ ይሉታል፣ በጥላቻ የተመሰረተ ፖለቲካን ውድቅ ያደረገበት ነው ህዝቡ ይላሉ። እንደሚያውቁት 100% ድምጽ ያገኘበት ነው ያ ምርጫ ውጤትና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከሚሉት ጋር እንዴት ያዛምዱታል?
በእኔ ግምገማ ጠቅላይ ሚኒስትሩ እንደተናገሩት የህዝቡ ድምጽ ያን ያህል ዋጋ የሚሰጠው ከሆነ ያን ያህል ክብደት የሚሰጠው ከሆነ ፓርቲው በህዝቡ የተነሱ ትላላቅ የሆኑ ጉዳዮች ደግሞ ነበሩ፣ እነሱ ማጠንጠኛቸውን ማድረግ ነበረባቸው በጉባኤው እንደ አጀንዳ የሚል ጥያቄ ያስነሳባቸዋል እንጂ ትክክል ናቸው። በሳል ውሳኔ ነው የወሰነው። አርቆ አሳቢ የሆነ ህዝብ እንደያለን። ስለዚህ ያን አርቆ አሳቢነቱ ያን በሳልነቱ ምናልባትም ሌሎች ተደማሪ ምክንያቶችም ጨማምሮ ለኢህአዴግ ይሁንታው ሰጥቷል። ከተለያዩ ምክንያቶችን በመነሳት
አቶ ኃይለማርያም ቀደም ብሎ በተከታተሉት ንግግራቸው የጥላቻና የቂም በቀል የዜሮ ድምር ፖለቲካ ያሉት እየከሰመ መምጣቱን ምርጫው እንዳረጋገጠ፣ የተረጋጋ የመድብለ ፓርቲ ዴሞክራሲ ስርዓት እንዲገነባ ከ2002 ምርጫ ቀጥሎ ዳግም መሰረቱን ያጠናከረ ይሉታል። የመድብለ ፓርቲ የሚለው ከአንድ በላይ ፓርቲ በአገሪቱ በምርጫ አሸንፎ የሚንቀሳቀስበት ሁኔታ እንዴት ይዛመዳል? የት አለ 100% አንድ ድርጅት ብቻ ገኖ በወጣበት?
ወደዛ ልመጣልህ። አካሄድ ምናልባት አሁን ባለው ተጨባጭ ሁኔታ በኢህአደግ አባል ድርጅቶች ያሉ ለየግላቸውን የተለያየ የፖለቲካ ፓርቲ አድርገው ስለው ኢህአደግ እንደ ራሱ መድብለ ፓርቲ አድርጎ ካልቆጠረ በስተቀር ኢህአደግ ከሌሎች ተቃዋሚ ኃይሎችን ባለው አካሄድ ተነስተን ስንገመግም ግን ያንን እየጎለበተ እየመጣ ነው እያሉት ያሉት የመድብለ ፓርቲ ዲሞክራሲያዊ ስርዓት በተግባር ተጨባጭነቱ አይታይህም፣ በአብዛኛው ማለት ነው። እንደውም አንድ ከዚህ ጉባኤ የተገነዘብኩት የህወሀት ድርጅታዊ ጉባኤ ተከታትያለሁ፣ የደኢህዴን፣ የኦህዴድ፣ ብአዴን ተከታትያለሁ። በአብዛኞቹ አጀንዳ አቀራረጥም ጭምር ሳይቀር በየፊናቸውን ሲሄዱ በአገር ደረጃ የሚያስተሳስር አጀንዳ ለመቅረብ ከመልካም አስተዳደር ለማስፈን ቆርጠን እንነሳለን፣ የልማታዊ ሰራዊት ግንባታ እናስቀጥላለን ከማለት ውጭ በሌላ ርዕሰ ጉዳዮች ላይ የጋራ አጀንዳ እንደ አገር ቀርጸው በፓርቲ ደረጃ የጋራ አቅጣጫዎችንና አበይት ውሳኔዎችን ሳይወስኑ ያለፉበት ሁኔታ፣ በተለይ ደግሞ በኢኮኖሚ ዘርፍ ስንሄድ ጂቲፒ ከሞላ ጎደል የወደቀበት ሁኔታ ላይ ሆነን ነው ጉባኤው እያካሄድን ያለ ነው። ለምን ወደቀ? ማን ነው ተጠያቂ? የትኛው ሴክተር ቢሮ ነው? የትኛው የፖለቲካ ወይም የመንግስት የአመራር እርከን ነው ተጠያቂ? የሚሉ ጥያቄዎችን አንስተው ቀጥተኛ መፍትሄ ሳያስቀምጥ ነው ያለፉ አራቱም ድርጅቶችን ማለት እችላለሁ። ከዚህ በመነሳት በፖለቲካውም ጭምር ኪራይ ሰብሳቢነት ሙስናንን ከስሩ ነቅለን እንጥላለን የሚል የተደጋጋመ ነገር ቢሆንም አሁንም ደግሞ ቃል ከመግባት በስተቀር የኪራይ ሰብሳቢነትና ሙስና አደጋ በየትኛው የአመራር እርከን ነው ያለው? ሰንትራል ግራቪቱ የት ነው መለየት እስከሚያቅታቸው ድረስ ነው። በእኔ እምነት የአገሪቱ ህዝቦችና በአጠቃላይ አገሪቷ ዋነኛ ጉዳዮች እነኝህ ይመስሉኛል። ጉባኤው እነኝህን ትኩረት ሰጥቶ የገመገመም ውሳኔ ያስተላለፈም አላስተዋልኩም። የሹምሽር ፖለቲካ ግን ከሞላ ጎደል በአንዳንዶቹ ፓርቲዎች ጥሩ ሊባል የሚችል በአብዛኞቹ ግን ምንም ለውጥ ያልታየበት ሁኔታ ነው አስተውዬ ያለፍኩት።
ይሄ ምናልባትም ወደ ተከታዩ ጭብጥ ይወስደናል። ጉባኤው የስልጣኑን ያህል ለሀገሪቱ አንገብጋቢ ችግሮች ምላሽ አይሰጥም የሚል ትችት በተቃዋሚዎች ቀርቦበታል። የሀገሪቱን መሰረታዊ ችግሮች፣ እርስዎ ዋና ዋና ጉዳዮች ያሏቸውን ለመፍታት የታለሙ ውይይቶች አልተካሄዱበትም ሲሉ ቀደም ብለው እርስዎ በሰጡት አስተያየት ይስማማሉ። በተወሰነ ደረጃ ግን በህወሓት የተደረገው የተሻለ ሁኔታዎች ታይተውበታል ይላሉ አንድ የተቃዋሚ መሪ። እስኪ እሳቸውን እንስማና የእርሶን አስተያየት እናስከትል።
ኢህአዴግ እየመራ ባለው አገር የህግ የበላይነት በከፍተኛ ደረጃ ተጥሷል። ነጻነቶች የሉም። አፈናው ከፍተኛ ነው። ዲሞክራሲ የለም። የሰዎች መብት በጣም የተደፈቀ ነው ያለው፣ የተዘጋ ነው ያለው። የተለያዩ ተቋማት ነጻነት የላቸውም። የዩኒቨርሲቲ ተቋማት ሳይቀሩ በነጻነት ምርምር የሚደረግባቸው ተቋማት ሳይቀሩ ወደ ካድሬ ትምህርት ቤት ነው እንደተወጣ ያለው። ይሄ በአገሪቱ ያለ አካሄድ ነው። የዚህ ችግር ውጤት የከፋ ሆኖ እየታየ ያለው በአስተዳደር፣ በሙስና፣ በሌሎችም፣ በልማት፣ በችጋር፣ በሁሉ መስክ የከፋ ሆኖ እየታየ ያለው ትግራይ ላይ ስለሆነ በትግራይ ከረር ያለ ውይይት፣ ጠለቅ ያለ ውይይት መነሳቱ አያስገርምም።
የመድረኩ አመራር አባል አቶ ገብሩ አስራት ናቸው። እንደ ሰሟቸው በትግራይ ጠንከር ብሎ መታየቱ ምክንያታዊ መሆኑን ይጠቅሳሉ። ገለልተኛ እንዲሆኑ የሚጠበቁ የከፍተኛ ትምህርት ተቋማት ሳይቀሩ የፖለቲካ ዓላማ ማራመጃ የካድሬዎች አመራር የሚሰጥባቸው ሆነዋል ሲሉ ጠንከር ያለ ትችት ያቀረቡት፣ ይህ ሁኔታ የሚለወጥበት ስለመኖሩም ተስፋ ያላቸው አይመስል። ምን አስተያየት ይሰጣሉ በዚህ ላይ?
ከአጠቃላይ ማዕቀፍ ብንነሳ ጥሩ ነው የሚሆነው። የትምህርት ሴክተሩ ጥራቱም ይሁን ስፋቱ እንደሚወራለት አለመሆኑ ልንግባባ እንችላለን። ከአቶ ገብረ ደረስ የዚህ ምንጭ ርዕዮተ ዓለማዊ ነው ወይ? የፓርቲው እንደዚህ መሳሪያ ከመሆን አልፈው ራሳቸውን ኢንዲፐንደንት ሆነው እንዲወጡ ካለመፈለጉ ነው ወይ የሚለው ነገር ግን ተጨማሪ ፍተሻ የሚያስፈልገው ይመስለኛል። ምክንያቱም እንደዚህ አይነት በአዋጆች፣ በህጎች፣ በአሰራሮችም በዳይሬክቲቭስ እንደዚህ አይነት አሰራሮችን አናይም። ምናልባት ስነ ልቦናዊ ትንተና ከመስጠት ውጭ ሌላ የማቀረው ነገር ስለሌለኝ ነው። የትምህርት ጥራቱ በተመለከተ ግን ይህን ብቻ ሳይሆን ህጉር ያነሷቸውን ብዙ ጉዳዮች አሉ። በትግራይ ጠንከር ያሉ ችግሮች ናቸው። ስለዚህ እነኚህ ችግሮችን ሳይፈታ ማለፉ በጉባኤው ከተቃዋሚ ፓርቲዎችን የሚመጣው ትችት ብቻ ለመቋቋም ሳይሆን የሚያቅተው ከህዝቡም ጭምር ያቅተዋል። በተጨባጭም የሆነው እሱ ነው። ጉባኤተኛው፣ ማዕከላዊ ኮሚቴ አባላት ጭምር በአድርባይነትም ይሁን በተለያዩ ምክንያቶችን ራሳቸውን ደፍተው ምንም አንድ ቃል ትንፍስ ባላሉበት ጉባኤ ውስጥ ተራ አርሶ አደሮች፣ አንዳንድ ደግሞ ከፍተኛ ባለስልጣኖች ሊባሉ የሚችሉ በጣም ትልቅ ክብደት ያለው ጭብጦችን በማንሳት በትግራይ ያለ ችግር በሁሉም ዘርፎች ማለት ነው፣ በትምህርትም ልንል እንችላለን፣ በመልካም አስተዳደር ልንል እንችላለን፣ በዲሞክራሲም ልንል እንችላለን፣ ከሁሉም በላይ ደግሞ በልማት እንደሚወራውን መዋቅራዊ የኢኮኖሚ ሽግግር በአንድ ሴክተርም ከአንድ ሴክተር ወደ ሌላ ሽግግርም መጥቷል ይላል። ብዙ አሃዞችን ይደረደራል። አሃዞችን ግን ተጨባጭ ውጤት ሆነው ለህዝቡ ስላልታዩት የከረረና የመረረ ቅሬታዎችን አንስተዋል ጉባኤተኛው። ምናልባት ማዕከላዊ ኮሚቴው በዚህ አጋጣሚ ያንን የጉባኤተኛው መንፈስ ይዞ አመራርም ሲመርጥም ይሁን ግምገማዎችም ጠንከር ሲያደርግ ሲያከር አላማስተዋሌ ቅንነቱንም ለመጠየቅ እኔም ተገድጃለሁ። ማዕከላዊ ኮሚቴ አመራሩ በሙሉ ችግር ነበረበት። ጉባኤተኛው ግን የህዝብ ቀጥተኛ ተወካይ ስለነበረ ስሜቱም በሚገባ ያንጸባረቀ ይመስለኛል። ከዚህ አንጻር አቶ ገብሩ ያስቀመጡት ምክንያታዊነት የሚያስኬድ ይመስለኛል።
መልካም። መተካካቱ ተሳክቶ በተገኘበት እንኳን አዎንታዊ ሚና ያለው አይደለም ነው ባጭሩ። ሌላ አንድ አነጋጋሪ ነጥብ እንመልከት። አንዳንድ የአመራር አባላት ተደራራቢ ኃላፊነት ሲወስዱ እናያለን። ጠቅላይ ሚኒስትሩን ብንመለከት የአገሪቱ ጠቅላይ ሚኒስትር ናቸው፣ የኢህአዴግ ሊቀመንበር ናቸው። ሌላ ቀርቶ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ሊቀመንበር ሆኖ በድጋሚ ተመርጠዋል። አቶ ደብረጽዮን ገብረ ሚካኤል የህወሓት ምክትል ሊቀመንበር ሆነው ተመርጠዋል። በምክትል ጠቅላይ ሚኒስትርነት ከፍተኛ የአመራር ኃላፊነት የሚሰሩ ናቸው። ለምንድን ነው እንዲህ ያለ ተደራራቢ የአመራር ስልጣን በአንዳንድ ግለሰቦች እጅ እንዲቀመጥ የሚደረገው? ምን ማለት ነው? ምንስ አዎንታዊ ሚና ይኖረዋል?
ምክንያቱ በትክክል ለማወቅ ይከብደኛል፣ ለምን እዛ እያደረገ እንደሆነ ኢህአዴግ። ዞሮ ዞሮ ግን ውጤቱና አንድምታውን ግን አሉታዊ መሆኑ ነው የምገነዘበው። ለምን ቢባል እቺ ነገር ሰው የሌላት ይመስል፣ ለዛም የተማረ በቴክኖሎጂም ከነሱ በላይ የታጠቀ በአመለካከትም ቢሆን ከነሱ በላይ እንጂ ባነሰ የተቆርቋሪነት መንፈስ የሌለው ትውልድ እያለ አንድ ሰው በአምስት በስድስት አንተ የጠቃቀስካቸውን ምሳሌዎችን ወሰድክ እንጂ በትግራይ ክልልም እንደዚሁ የተለያዩ ድርጅቶች የመንግስትም የፓርቲም የህዝብም አደረጃጀት በቦርድ ሰብሳቢነት ወይም በአባልነት እያሉ አንድ ሰው ጠቅልሎ እንዲይዝ የሚፈቅድ አሰራር አለው ፓርቲ። ይሄ ብዙ ዋጋ አስከፍሎናል። አንደኛ ኢንኤፊሽንሲ አስፍነዋል ብዬ ነው የማምነው።
የብቃት ማነስን እያንጸባረቀ ነው ነው የሚሉን።
የብቃት ማነሱ፣ የጊዜም ማነሱ፣ የጉልበትም ማነሱ ሁሉም ላይ ማዳረስ ስለማይችል ውጤቱ አሉታው ነው የሚሆነው። ውጤታማ አይሆንም። ተጨባጭ ስራ ሲሰሩም አናይም። ሁሉም ሴክተሮችን በአንድ ላይ ሲያወድቋቸው ሲጥሏቸው እናያለን። በአፈጻጸማቸው በአሃዛው ሪፖርት ካልሆነ በስተቀር አይነተኛው በሆነ መመዘኛ እየወደቁ ያሉ ሴክተሮች ብዙ ናቸው፣ በክልልም በፌዴራልም ደረጃ። ስለዚህ ብዙ ሰዎችን ያለማሳተፍ፣ አንዳንዴ ደግሞ በተለይ ደግሞ ልዩ የሙያ ብቃት ብቻ የሚያስፈልጋቸው ሴክተሮች ከሆኑ ደግሞ ከፖለቲካው አመራር ይልቅ ሙያው አመራር ትኩረት ሰጥቶ ያለመንቀሳቀስ፣ በተለይ ደግሞ እየገባንበት ነው የምንለውን የሁለተኛው ጂቲፒ መሰረታዊ አቅጣጫው ማንፋክቸሪንግ ኢንዱስትሪ ነው። አሁን ያለን አመራር እርሻ የሚመራው የኢኮኖሚ ዘርፍ እሱም እየተንደፋደፈ ማለት ነው። መምራት ባህሉ ያደረገ አመራር ነው ያለን ከላይ እስከ ታች ከፌዴራል እስከ ክልል ድረስ። አሁን ወደ ማንፋክቸሪንግ ኢንዱስትሪ የሚመራው ኢኮኖሚ ስንሄድ አዲስ እውቀት፣ አዲስ ክህሎት ያስፈልጋል። ስለዚህ አሁን እየተደረገ ያለው የጠቀስከውን አይነት የአሻሻም አካሄድ የስልጣንና የኃላፊነት ቦታዎችንም አደላደል ስርዓት ከቀጠለ ያንን አዲስ የኢኮኖሚ ስርዓት እንዴት ልንመራውና እንዴት ውጤታማ ልናደርገው እንደምንችል ራሱ ጥያቄ ያስነሳብኛል በእኔ እምነት። ስለዚህ ውጤቱ በጣም አሉታዊ የሆነ ነው። ተጨባጭ ነው ደግሞ በሁሉም ክልሎች በሁሉም ሴክተሮችን እያየነው ነው ያለ።
መልካም። ሌሎች ሰፊ ውይይቶችም እንደሚከተሉ ተስፋ አደርጋለሁ። አቶ ሰይፈ ኃይሉ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ መምህር፣ የኢህአዴግን 10ኛ ድርጅታዊ ጉባኤና ሌሎች አባል ድርጅቶችን የቅርብ ጊዜ ጉባኤዎች ተንተርሰው ለሰጡኝ ሙያዊ ትንታኔ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ። እኔ
አቶ ሰይፈንና አሉላን አመሰግናለሁ። አሁን ወደ ተከታዩ ዝግጅት እናልፋለን። ሴቶችና ቤተሰብ። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ኢትዮጵያ ውስጥ ለአንድ ሚሊዮን ሕፃናትና 600,000 ነፍሰ ጡርና አጥቢ እናቶች የአመጋገብ ስርዓት ትምህርት ይሰጣል። በዚህ መርሃ ግብር የአራት ዓመት ሥራውን ዩኒሴፍ አሁን እያጠናቀቀ ነው። ስለ ሥራቸው እንዲያጫውቱን አንድ የዩኒሴፍ ባልደረባ ጋብዘናል። ራሳቸውን ያስተዋውቁና ወደ ውይይታችን እንዘልቃለን።
ሰላማዊት ነጋሽ ነው የምባለው። በተባበሩት መንግስታት የሕፃናት መርጃ ድርጅት ውስጥ የስርዓተ ምግብ ባለሙያ ነው።
ወይዘሮ ሰላማዊት፣ ሰሞኑን ያወጣችኋቸው አንዳንድ መረጃዎች ነበሩ። በተለይ ዌብሳይታችሁ ላይ ባወጣችሁት አንድ መረጃ መሰረት ኢትዮጵያ ውስጥ በተለያዩ አካባቢዎች እየተንቀሳቀሳችሁ እንደሆነ ገልጻችኋል። በ20 ወረዳዎች ውስጥ በ3 ክልሎች ውስጥ እንቀሳቀሳላችሁ። ምንድን ነው የምትሰሩት? የት ነው የምትሰሩት?
ይሄ በ20 ወረዳ በ3 ክልሎች የሚሰራው ስራ ማህበረሰብ ተኮር የስርዓተ ምግብ ፕሮግራም ነው የሚባለው። በዋነኛነት ትኩረት የሚያደርገው የህብረተሰቡን የስርዓተ ምግብ ግንዛቤ ማሳደግና የልጆችና የእናቶችን የስርዓተ ምግብ ሁኔታ ለማሻሻል የሚሰራ ስራ ነው። ከአውሮፓ ህብረት በሚገኝ ድጋፍ በዩኒሴፍና በጤና ጥበቃ ሚኒስቴርና በተዋረድ እስከ ወረዳ ድረስ ባለው የጤና ጥበቃ ሴክተር ኦፊስ ጋር በመተባበር የሚሰሩ ስራዎች ናቸው።
በዚህ ጽሁፍ ውስጥ የአራት አመት መርሃ ግብር የሚል አለ እና ኢትዮጵያ ይህንን የአራት አመት መርሃ ግብር እየጨረሰች ነው የሚል ነው አንዱ መረጃ። እና ምን ማለት ነው?
እንግዲህ ትንሽ ባክግራውንድ መስጠት ያስፈልጋል። ይሄ የማህበረሰብ የስርዓተ ምግብ ፕሮግራም የሚተገበረው በእነዚህ 20 ወረዳዎች ላይ ብቻ አይደለም። በአራቱ ትልልቅ ክልሎች ውስጥ ማለትም በአማራ፣ በትግራይ፣ በደቡብ ብሔረሰቦች እና ህዝቦች ክልል እንዲሁም በኦሮሚያ ክልል ውስጥ ከጤና ኤክስቴንሽን ፕሮግራሙ ጋር በመቀናጀት በጤና ኤክስቴንሽን ሰራተኞች በኩል የሚተገበር ትልቅ ፕሮግራም ነው። በአጠቃላይ ከ360 ወረዳዎች በላይ በዩኒሴፍ በኩል ድጋፍ ይደረጋል። ይሄኛው ስፔሲፊካሊ የ20ዎቹ ወረዳ ግን በአውሮፓ ህብረትና በዩኒሴፍ ትብብር የሚሰራ ነው። ይሄ ፕሮግራም ሲጀመር የተጀመረው እንደ ፈረንጆቹ አቆጣጠር 2008 ላይ ነው። ቀስ በቀስ ስኬል አፕ እያደረገን የሄደው የመጀመሪያዎቹ ወረዳዎች 39 ነበሩ። በአመቱ 57 ተጨመረ። በአመቱ 77 እየተጨመረ አሁን ቁጥራቸው ወደ 460 አካባቢ ደርሰዋል።
ባለፉት 7 አመታት ውስጥ ማለት ነው?
አዎ፣ ባለፉት 7 አመታት ውስጥ እንግዲህ የዚህ የ4 አመት ፕሮግራም አላማ በተመረጡ 20 ወረዳዎች ላይ የነዚህ 460 አካል በሆኑ ወረዳዎች ላይ በአውሮፓ ህብረት ድጋፍ ይደረጋል። ፕሮግራሞቹ በተለያዩ 460ዎቹን በስፋት ስናይ በተለያዩ አጋር ድርጅቶች ድጋፍ በዩኒሴፍ በራሱም ሬጉላር ሪሶርስ እየተደገፉ የሚሰሩ ስራዎች ናቸው። ስለዚህ የአውሮፓ ህብረትና የዩኒሴፍ ትብብር ከዚህ ከትልቁ ፕሮግራም ውስጥ እነዚህ ስፔሲፊክ 20 ወረዳዎች ላይ ትኩረት ያደርጋል ለማለት ነው። የአራት አመት ፕሮግራም ነው ሲባል ይሄኛው የ20 ወረዳዎቹ የዩኒሴፍና የአውሮፓ ህብረት ትብብር የጀመረበትን 2011 በፈረንጆች አቆጣጠር ጀምሮ ስራው እየተገበረ መሆኑን ነው የሚያመለክተው። ግን የዚህኛው ትብብር ማለትም በአጠቃላይ ወደ 3 ሚሊዮን ዩሮ አካባቢ ድጋፍ ተደርጓል እነዚህ 20 ወረዳዎች። ልክ እሱ ሲያልቅ ይሄ ፕሮጀክት ይቆማል ማለት አይደለም። የማይቆምበት ምክንያት አንደኛ ዘላቂነቱ አስተማማኝ እንዲሆን የሚሰራው ስራ ካለው የመንግስት መዋቅርና የጤና ኤክስቴንሽን ፍራት ጋር ተቀናጅቶ የዛ አካል ሆኖ የሚሰራ ስራ ነው። በተለያየም ጊዜ ድጋፍ ሰጪ አካላት በቀጣይነት የግብአት ማሰባሰብ ስራዎች ይሰራሉና በዘላቂነት የሚቀጥል ስራ ነው ማለት ነው።
በየስንት ጊዜው ነው እንደገና የሚታየውና እንዲቀጥል የሚደረገው? አሁን ይሄ የነገሩኝ የአንድ ቢሊዮን ብር አካባቢ ፕሮጀክት ነው በብር ሲመነዘር። እና በየስንት ጊዜው ነው ይሄ የሚቀጥለው? ነው ለአንድ አመት ነው ትይዙት?
አሁን ይሄንን 20 ወረዳውን ስፔሲፊካሊ ካየነው ከ2011 ዓመተ ምህረት ጀምሮ ላለፉት 4 አመቶች በዚህ በተደረገ ግብአት ስራዎች ሲሰሩ ቆይተዋል። የተወሰኑ የረጂ ድርጅቶች ድጋፍ ሁልጊዜም የተወሰነ ታይም ፍሬም ይዞ ነው የሚመጣው። ከዛ ግን በቀጣይነት የግብአት ማፈላለግ ስራዎች እየተሰሩ ስራዎች በቀጣይነት ይሄዳሉ። ግን እየቀነሰ ይመጣል። ሲጀመር የሚያፈልገው ገንዘብ በተለይ ክህሎትን ማሳደግ፣ ሲስተምን የማጠናከር ስራዎች ተሰርተው ካለቁ በኋላ የድጋፍና የክትትል መጠነኛ ዝቅ ያለ ገንዘብ ነው አስፈላጊ የሚሆነው ስራውን ለማስቀጠል። በዚህ አሁን ሲጀመር በነበረው የክህሎቱን ማሳደጉ ሲስተሙን የማጠናከሩ ስራ የሚፈጀውን ያህል ገንዘብ አይደለም የሚፈጀው። ለምሳሌ በ2008 የጀመሩት ክልሎች አሁን በቅርብ እንደሚጀምሩት ክልሎች የሚያስፈልጋቸው ግብዓት በጣም ከፍተኛ አይደለም የሚሆነው። ወደ ዘላቂነት ስለሚሄድ በአነስተኛ የድጋፍና ክትትል ገንዘብ ስራዎች መቀጠል ይችላሉ ማለት ነው። በየሁለት አመቱ ስራዎች የተደረሱ ምን አይነት ውጤት አስገኙ ለማለት የሚያስችል ክትትልና ግምገማዎች ይደረጋሉ።
በዚህ ጽሁፍ ላይ 1 ሚሊዮን ህጻናትና 600,000 የሚሆኑ ነፍሰ ጡርና አጥቢ እናቶች እንደታቀፉ ነው የምትናገሩት። ይሄ በአጠቃላይ በአራቱ ሀገሮች ውስጥ ነው ወይስ ኢትዮጵያ ውስጥ ብቻ ነው? ቡርኪና ፋሶን ኢትዮጵያ ማለት ነው?
ይሄኛው የኢትዮጵያ ነው። ይሄ የኢትዮጵያ ነው።
1,600,000 ማለት ነው። ይሄ ቁጥር ከፍ ዝቅ አይልም?
እንግዲህ ወረዳዎች ወደ ፕሮግራሙ ሲገቡ የሚወሰድ ቤዝላይን ወይም የመጀመሪያ የሚባል አለ። በየአመቱ የህጻናት ቁጥር በተወሰነ መጠን ይጨምራል። ፕሮጀክሽን ይኖራል እና ሪፖርቶች ላይ በየአመቱ ያንን የህዝብ ምጣኔ መጨመር አለ በየአመቱ። ስለዚህ በዛ እድሜ ክልል ያሉ ልጆች ቁጥር በመጠኑ ሊጨምር ይችላል፣ ግን ብዙ የራቀ አይደለም። እንደምታውቁት በአመት ወደ 2 ምናምን አካባቢ ነው አይደለ ፈርቲሊቲ ሬት ወይም ግሮዙ ሊያደገ የሚሄደው። ያኛው አይነት ሁኔታ ይኖራል፣ ቤዝላይኑ ላይ ይታያል። በየጊዜው በምናደርገው ሪቪው ደግሞ የተወሰኑ ቁጥሮች ይጨምራሉ።
ይህን ጥያቄ ለምንድን ያነሳሁት ወይዘሮ ሰላማዊት፣ የኢትዮጵያ መንግስትና አጋር ድርጅቶች በዚህ አመት የ4.7 ቢሊዮን ብር የሚጠጋ ማለት ነው እርዳታ ጠይቀዋል። ከስድስት ወር በፊት በኢትዮጵያ ወደ 3 ሚሊዮን የሚሆን ሰው የምግብ እርዳታ ያስፈልገዋል የሚል ሰነድ ወጥቶ ነበረ። በአሁኑ ጊዜ ግን ያስፈልጋል የተባለው ወደ 4.5 ሚሊዮን ለሚሆን ሰው ነው። በአጣዳፊ የሚያስፈልግ ድጋፍ ነው። ተለውጧል ከነበረው 2.9 ሚሊዮን አሁን ወደ 4.5 ከፍ ሲል የእናንተስ ቁጥር ላይ የእናንተ ተጠቃሚዎች ወይም ደግሞ ጠያቂዎች ቁጥር ላይ የሚፈጥረው መዋዠቅ አለ ወይ? የእናንተስ አቅርቦት በዚህ ሁኔታ ይለዋወጣል ወይ?
አሁን አንድ እኛ አሁን እየሰራን ያለውን ስራና የዚህ ቅድም ከጠቀስከው ዶክመንት ጋር ያለውን ግንኙነት እና ልዩነት ማሳወቅ ይገባል መሰለኝ። የእኛ ፕሮጀክት በመከላከል ላይ ያተኮረ ፕሮጀክት ነው። የኢመርጀንሲ ሪስፖንስ አይደለም።
ምንድን ነው የምትከላከሉት?
ትኩረት የሚያደርገው በምግብ እጥረትና አለመመጣጠን የሚጠቁትን ህጻናት ቁጥር ለመቀነስ በቤተሰብ ደረጃ፣ በማህበረሰብ ደረጃ የባህሪ ለውጥ እና የግንዛቤ ለውጥ ቤተሰቡ እንዲያመጣ የተሻለ አመጋገብ ለእናቶችና ለህፃናት እንዲኖር በዋነኛነት የቢሄቪራል ቼንጅ የምንለው ወይም ግንዛቤን የማሳደግ ስራዎች ናቸው የሚሰሩት እንጂ ኢመርጀንሲን የመከላከል ስራዎች አይደሉም። በቀጥታ የምግብ አቅርቦትም አይደለም። ለዚህ ነው ከጤናው ዘርፍ ጋር ነው ተቀናጅተን የምንሰራው የምንለው። ለምሳሌ ይሄ የመጀመሪያው 1000 ቀናት ለህፃናት እድገት ወሳኝ ናቸው የሚባለው ሀሳብ፣ ይሄ ማለት ከጽንስ ጊዜ ጀምሮ እስከ መጀመሪያው 2 ዓመት፣ ይሄ በህይወት ለመቆየት ብቻ ሳይሆን በአካልም በአይምሮም የዳበሩ ልጆች እንዲሆኑ ለማድረግ ምንድን ነው መደረግ ያለበት፣ ስለ ጡት ማጥባት ጠቀሜታ፣ ጡት ማጥባት እንዴት መሆን እንዳለበት፣ በመቼ ጊዜ ተጨማሪ ምግብ መጀመር እንዳለበት። ለምሳሌ አንዳንድ ቦታ ላይ አንድ አይነት ምግብ ብቻ ለህፃናት የመመገብ ወይም ከጥራጥሬና ከእህል ዘር ካላቸው በአካባቢው ካለው እንዴት አመጣጥ ነው የህፃናት ምግብ ማዘጋጀት እንደሚችሉ፣ ያንን ህፃናት በተቅማጥ እንዳይጠቁ እንዴት በንጽህና ማዘጋጀት እንደሚቻል፣ ይሄን የመሳሰለ ስራ ነው የሚሰራው እንጂ ከምግብ አቅርቦት ጋር የተያያዘ ስራ አይደለም።
ትምህርት ነው ማለት ነው እናንተ የምትሰጡት?
አዎ አዎ። ይሄ ነው የመከላከል ማህበረሰብ ተኮር የሆነ ማልኒትሪሽን የመከላከል ስራ ስንል እንዲህ አይነቱን ስራዎች ነው የምንሰራው። በዋነኛነት የጤና ኤክስቴንሽን ፕሮግራሙ የሚሰራው ስራ ነው እንጂ ከምግብ አቅርቦት ጋር የተያያዘ አይደለም።
የተከበራችሁ አድማጮች፣ ቀሪ ማብራሪያዎች አሉ። ያንን በተመለከተ ከምሽቱ 3 ሰዓት ላይ ደግሞ ይመለሳሉ ያንን ይዘው። አሁን ለዝግጅታችን ፍጻሜ ጥቂት ደቂቃዎች ቀርተውናል። አንዳንድ አጠር አጠር ያሉ መረጃዎችን ላካፍላችሁ ከመሰነባበታችን በፊት። ምንዛሬ፣ አንድ የዩናይትድ ስቴትስ ዶላር 20 ብር ከ85 ሳንቲም ተመንዝሯል። ዛሬ የመሸጫ ዋጋ 20 ብር ከ95 ሳንቲም ነው። የመግዣ ዋጋ ደግሞ የመሸጫ ዋጋ 20 ብር ከ85 ነው። የመግዣ ዋጋ 20 ብር ከ95 ሳንቲም ነው። አንድ ዩሮ 23 ብር ከ44 ሳንቲም ነው። አንድ የእንግሊዝ ፓውንድ 31 ብር ከ93 ሳንቲም ነው። ከኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት አሁን ማምሻውን ባገኘው ትንበያ መሰረት ነገ ነሐሴ 28 አዲስ አበባ ከፊል ዝናባማ ትሆናለች። ከፍተኛ ሙቀቷ 23፣ ዝቅተኛው 11 ዲግሪ ሴልሺየስ ነው የሚሆነው። ሰሞኑን ሙሉ በሙሉ ፀሐያማ ሆኖ ፏ ብሎ ከሚሰነብተው ጎዴ በስተቀር አብዛኞቹ የኢትዮጵያ ክፍሎች ዝናባማ ወይም ከፊል ዝናባማ ነው የሚሆኑት። በኢትዮጵያ ከፍተኛው ሙቀት የሰመራው 41፣ ዝቅተኛው ደግሞ የባሌ ሮቤው 9 ዲግሪ ሴልሺየስ ነው የሚሆነው። ዕለቱን ወደ ታሪክ መለስ ብለን ከተመለከትን የዛሬ 475 ዓመት ዛሬ በ1532 ዓ ም አጼ ልብነ ድንግል አረፉ። በነገራችን ላይ ይሄ ሰሞን ብዙ የኢትዮጵያ ነገሥታት ያረፉበት ሰሞን ነው። አጼ አውስጣጢዮስ፣ አጼ ሱስኒዮስ፣ አጼ ዳዊት፣ አጼ ፋሲለደስ፣ አጼ ተክለ ሃይማኖት በዚሁ ሰሞን ነው ያረፉት። ቀኖቻቸውን እየጠበቅን እናስታውሳችኋለን። በ1781 ዓ ም የዩናይትድ ስቴትስ ጠቅላይ ግምጃ ቤት ተቋቋመ በኮንግረሱ። በ1937 ዓ ም ጃፓን እጇን ሰጠች። ሁለተኛው የዓለም ጦርነት ማብቂያ አካባቢ ማለት ነው። የተባበሩት ኃይሎች የጃፓን ድላቸውን ያከብራሉ። ቪጄ ደይ፣ ቪክቶሪ ኦቨር ጃፓን ደይ ይባላል ዛሬ። በ1937 ዓ ም በዛው ዓመት ቪየትናም ነጻነቷን ከፈረንሳይ ቅኝ አወጀች። በ1961 ዓ ም የመጀመሪያው ፕሬዚደንቷ ሆቺሚን በዛሬው ዕለት አረፉ። ነሐሴ 27 ማለት ነው። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቋል። እንግዲህ ፕሮግራሙን ያቀናበረችልን ጽዮን ግርማ ነች። ሲድራክ ፍራንክሊን የቴክኒክ መሐንዲሱ ነው። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሰሎሞን አባተ ነኝ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ የአጭር ሞገድ ዝግጅታችን እንደዚሁም በናይል ሳት እንደገና እንገናኛለን። በተጨማሪም በኢንተርኔት www.voanews.com/አምሃሪክ ወይም amharic.voanews.com ላይ ታገኙናላችሁ። voa.horn.mobi ፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። ላይክ አስ፣ አስተያየቶቻችሁን ስጡ። ጤና ይስጥልኝ። መልካም ቆይታ እስከ ምሽቱ 3 ሰዓት።
This program has come to you from the Voice of America, Washington.